ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 15 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ አርብ ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የዓለም አቀፉ ቀይ መስቀልና የቀጨረቃ ፌዴሬሽን በቅርቡ ባወጣው መግለጫ በኢትዮጵያ 5.6 ሚሊዮን ዜጎች በከፍተኛ የረሃብ አደጋ ላይ መሆናቸውን ጠቅሶ የእርዳታ ጥያቄውን በአራት እጥፍ መጨመሩንና ቀይ መስቀል እርዳታ የሚሰጣቸው ወገኖች ቁጥርም በአምስት እጥፍ ሊጨምር እንደሚችል ገልጿል። ድርቁ በተስፋፋባቸው አካባቢዎች የውሃ ጉድጓዶች መድረቃቸውንና ከብቶች በብዛት ማለቃቸውን እንዲሁም በመገብ ጥራት የተጠቁ ዜጎች ቁጥር በከፍተኛ ደረጃ የጨመረ መሆኑን የሚያመላክቱ መረጃዎችን ማግኘቱን ዘግቧል። የቀይ መስቀል ባለስልጣኖች ለመሰብሰብ ያቀዱት እርዳታ መጠን ከ2.6 ሚሊዮን ወደ 13.8 ሚሊዮን ዶላር ከፍ እንደሚገልጸው በሚቀጥሉት 9 ወራት 320 ሺህ ዜጎችን ለመርዳት እቅድ ያለ መሆኑን ጠቅሰዋል። በሌላ በኩል ያልሻባብንና የድርቁን አደጋ በመሸሽ በርካታ የሶማሊያ ዜጎች ወሰንጥሰው ወደ ኢትዮጵያ እየገቡ መሆናቸውን ከአካባቢው የሚደርሱ ዜናዎች ይገልጻሉ። ሁማን ራይትስ ዎች ለአውሮፓ ህብረት የውጭ ጉዳይ ከፍተኛ ተወካይና ለአውሮፓ ኮሚሽን ምክትል ፕሬዝዳንት በጻፈው ደብዳቤ ባለፈው ሳምንት የአውሮፓ ህብረት ባለስልጣኖች ኢትዮጵያን ጎብኝተው ሲመለሱ የወያኔን አፋኝና አረመናዊ ድርጊቶች በመግለጫቸው ባለማካተታቸው ያዘነ መሆኑን በመግለጽ ወቀሳውን አቅርቧል። ተቋሙ በደብዳቤው የወያኔ አገዛዝ በሰላማዊ መንገድ ተቋማቸውን በሚያስተሙ ዜጎች ላይ ያካሄደው አፈናና ኢሰብአዊ ድርጊት በኢትዮጵያ ዘላቂና የተረጋጋ ሰላም ለመፍጠርም ሆነ ከአውሮፓ ህብረት ጋር በመልካም ግንኙነት ለመቀጠል እንቅፋት መሆኑን ገልጾ ይህም ኢትዮጵያውያን ሀገራቸውን ጥለው ለመሰደዳቸው ዋነኛ ምክንያት ሆኗል ብለዋል። በመቀጠልም በአንድ አመት ጊዜ ውስጥ የወያኔ አገዛዝ በዜጎች ላይ የፈጸመውን ግድያ፣ እስራትና ስንጀል በዝርዝር ካቀረበ በኋላ የተቃዋሚ መሪዎችን በእስር እያሰቃየ ያለ በተጓዳኝ ከተቃዋሚዎች ጋር ድርድር የሚለው ትርጉም የለውም ብለዋል። Human Rights Watch በአስቸኳይ ጊዜ አዋጅ ሽፋን በርካታ ኢሰብአዊ ድርጊቶችን እየፈጸመ መሆኑን ጠቅሶ ይህ አፋኝ ህግ እስኪነሳ ድረስ የታቀደው የኢትዮጵያና የአውሮፓ ህብረት የቢዝነስ ፎረም መዘግየት አለበትም ብሏል። በመጨረሻም የአውሮፓ ህብረት ፓርላማ የወያኔን አፋኝ አገዛዝ በማጋለጥ በኩል ጠንከር ያለ አቋም በየጊዜው እየወሰደ መሆኑን አስታውሶ የአውሮፓ ህብረት እየወሰደ ያለው የተለሳለሰ አቋም ግን የወያኔን አምባገነን አገዛዝ ከማጠናከር ውጪ የሚያመጣው ፋይዳ የለም ብሏል።
የቀድሞው የግብጽ ፕሬዝዳንት ሆስኒ ሙባረክ ከስድስት ዓመት እስራት በኋላ የተፈቱ መሆናቸው ተነገረ። ሙባረክ ላለፉት 3 ዓመታት በሆስፒታል ሲታከሙ መቆየታቸው የሚታወቅ ሲሆን አርብ ከነበሩበት ወታደራዊ ሆስፒታል ወጥተው ወደ ቤታቸው የሄዱ መሆናቸውን ጠበቃቸው ለዜና ምንጮች ገልጿል። የ88 ዓመቱ ሙባረክ ከስድስት ዓመት በፊት በግብጽ በነበረው ህዝባዊ አመጽ ለተገደሉ 800 ዜጎች ተጠያቂ ናቸው በማለት በቀረበባቸው ክስ ዝቅተኛው ፍርድ ቤት የእድሜ ልክ እስራት የፈረደባቸው ቢሆንም በ2007 በተደረገ ሌላ የፍርድ ሂደት ነጻ የተደረጉ መሆናቸው ይታወቃል። በወቅቱ ዳኛው በነጻ ወደ ቤታቸው እንዲሄዱ ቢያዝም የሲሲ አገዛዝ ከህዝቡ በኩል ሊደርስ የሚችለውን ተቃውሞ በመፍራት ሳይፈታቸው የቀረ መሆኑም ይታወቃል። ሙባረክ ከ1972 ዓ.ም ጀምሮ እስከ 2003 በስልጣን የነበሩ ሲሆን በስልጣን ዘመናቸው በርካታ ዜጎችን መግደላቸውና ማሰራቸው ይታወቃል። የሙባረክ በነጻ መለቀቅ በግብጽ ህዝብ ዘንድ ምን አይነት ሁኔታ እንደሚፈጠር አልታወቀም። በጋምቢያ ከ22 አመታት በላይ በስልጣን ላይ የቆየው የያህያ ጃሜ ሀገዛዝ ያካሄደውን ዘረፋና የመብት ረገጣ የሚመረምር የእውነትና የእርቅ ኮሚሽን የተቋቋመ መሆኑ ተነግሯል። ኮሚሽኑ በአገዛዙ የተደረጉ ያፈና፣ የግድያ፣ የእስራትና ሌሎች ወንጀሎችን የሚመረምር ከመሆኑም በላይ የገንዘብ ዘረፋዎችንም በመርመራው የሚዳስስ መሆኑ ታውቋል። የቀድሞ አገዛዝ በ22 አመታት የስልጣን እድሜው በሚሊዮን የሚቆጠሩ ዜጎች ላይ ከፍተኛ ግፍ የፈጸመ ሲሆን ሚስተር ጃሜ ከስልጣን ከተወገዱ በኋላ ብቻ እንኳን ከ11 ሚሊዮን ዶላር በላይ ከመንግስት ካዝና የተዘረፈ መሆኑን ውስጥ አዋቂዎች ይናገራሉ። ለሚቀጥሉት 6 ወራት የተፈጸሙት ወንጀሎች የመስማት ሂደት ለህዝብ ክፍት በሆኑ ሁኔታዎች የሚካሄድ ሲሆን ግፍ የደረሰባቸውና ሁኔታውን የሚያውቁ ሰዎች እንዲመሰክሩ ተጋብዘዋል። የአሁኑ ፕሬዝዳንት ሲመረጡ የበቀልን እርምጃ ሳይሆን የደቡብ አፍሪካውን አይነት የእውነትና የእርቅ ሂደት እንደሚከተሉ መግለጻቸው የሚታወቅ ሲሆን ኮሚሽኑን ለማቋቋም የወሰዱት እርምጃ ቃላቸውን ለመጠበቅ ነው ተብሏል። ባለፈው ጥር ወር ከተያዙት ከሚስተር ጃሜ የጸጥታ ኃላፊ ጀምሮ በርካታ የቀድሞ መንግስት ባለስልጣኖች በቁጥጥር ስር መዋላቸው ይታወቃል። በሜዲትራኒያን ባህር ከ200 በላይ ስደተኞች ሳይሰጥሙ እንዳልቀረ ተገለጸ። ፕሮአክቲቭ የተባለው የስፔን የእርዳታ ድርጅት በሰጠው መግለጫ በሊቢያ ጠረፍ አካባቢ የአምስት ሰዎች አስከሬን መገኘቱን ገልጾ እያንዳንዳቸው 100 ስደተኞችን የጫኑ 2 የላስቲክ ጀልባዎች ባህር ውስጥ በመስጠማቸው ከ240 በላይ የሚሆኑ ስደተኞች ሳይሞቱ እንዳልቀሩ ስጋቱን ገልጿል። ከቱርክ ወደ አውሮፓ በግሪክ በኩል የሚደረገው ጉዞ በመዘጋቱ በሰሜን አፍሪካ በተለይም ከሊቢያ ወደ ጣሊያን የሚሄዱ ስደተኞች ቁጥር በከፍተኛ ደረጃ መጨመሩን የስደተኛ ጉዳይ ተቋሞች ይናገራሉ። የዓለም አቀፉ የስደተኛ ድርጅት በሰጠው መግለጫ ባለፈው ዓመት ከሰሜን አፍሪካ ወደ ጣሊያን የገቡት ስደተኞች ቁጥር 19000 የሞቱት ደግሞ 350 ብቻ መሆኑን ጠቅሶ በዚህ ዓመት ግን በሶስት ወር ብቻ ጣሊያን አገር የደረሱ ስደተኞች ቁጥር ከ20000 በላይ መሆኑንና የሞቱት ሰዎች 559 መድረሱን ይገልጻል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
የሀገር የደብዳቤዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ጤና ይስጥልኝ አድማጮቻችን፣ ደብዳቤዎች አምድ ፕሮግራማችንን የምንጀምረው አሰፋ ደምሴ ከአዲስ አበባ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። ከሰላምታዬ በመቀጠልም የተመለከትኩትንና የታዘብኩትን የአዲስ አበባ ከተማ የግል ትምህርት ቤቶች ሴራና ወንጀል እነሆ እላችኋለሁ። አገራችንን ከድጡ ወደ ማጡ ከመያስገባት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ውስጥ ያገሪቱ የትምህርት ፍርዓት ወደ ሸቀጥነት የመለወጡ ጉዳይ በዋነኛነት ተጠቃሽ ነው። በአገሪቱ የትምህርት ፍርዓት ዝቅጠት ዋነኛ መንስኤ ወያኔ እንደሚለው ተቃቀን የሚባሉ የመልካም አስተዳደር ወይም ያፈጻጸም ችግሮች ብቻ ተገድቦ የሚቀር ሳይሆን የወያኔ የትምህርት ፖሊሲ መሆኑ በብዙዎች ብዙ ተብሎበታል። የወያኔ የትምህርት ፖሊሲ የማይጠይቅ፣ የማይመራመር፣ በራሱ የማይተማመን፣ ለሀገራዊ ችግሮች መፍትሄ የማይሰጥ፣ የችግሮች ሁሉ ተሸካሚ የሆነ ትውልድን መፍጠር ዓላማው አድርጎ በመቀረጹና በተግባር እየተተረጎመም ያለ በመሆኑ ነው። ዛሬ በኢትዮጵያ ትምህርት የሀብት ማጋበሻ ሸቀጥ ሆኗል። ዲፕሎም፣ ዲግሪ በገንዘብ ከሚቸበቸብባቸው ሀገራት ውስጥ ኢትዮጵያ በግንባር ቀደምትነት ተጠቃሽ ነች ቢባል ስህተት አይሆንም። ዛሬ በዚህ በመድናይቱ አዲስ አበባ የንግድ ተቋም የሆኑ የግል ትምህርት ቤቶች እንዳሸን ፈልተዋል። የግል ትምህርት ቤቶችን በቀጥታም ሆነ በተዘዋዋሪ መንገድ በባለቤትነት የያዙት ወያኔዎች ናቸው። የመምህራንና ድጋፍ ሰጪ ሰራተኞች መብት ረገጣ፣ የጉልበት ምዝመራ፣ የጭቆና መጠኑን መግለጽ እጅግ ከባድ ነው። ባለሀብቶቹ ወይም የባለሀብቶቹ ወኪሎች መምህራንን ከስራ ያባርራሉ፣ ደሞዛቸውን ይቀጣሉ፣ ይቆርጣሉ። መምህራን መብቶቻቸውንና ጥቅሞቻቸውን ማስከበር የሚችሉበት የጋራ መድረክ ማህበር ወይም ተወካይ የላቸውም። ከእያንዳንዱ ትምህርት ቤት ጀርባ ከታች እስከ ላይ በጥቅም የተሳሰሩ ስለሆነ በመዝበራና የዝርፊያ መረቡን ማግኘት አይቻልም ወይም ህገወጥ ስራውን ወያኔ በህግ ይከላከለዋል። የግል ትምህርት ተቋማት በብሔራዊ ፈተናዎች 100% በከፍተኛ ውጤት ያሳልፋሉ። የግል ትምህርት ቤቶች ከመንግስት ትምህርት ቤቶች የተሻሉ ሆነው አይደለም። ኩረጃ እንዲፈቀድላቸው የትምህርት ቤቶቹ ባለሀብቶች ለብሔራዊ ፈታኞችና ሱፐርቫይዘሮች ገንዘብ ስለሚረጩ ነው። ትምህርት በገንዘብ የሚገዛ ሸቀጥ ሆነ ይሏል። ይሄ ነው የግል ትምህርት ቤቶች የገንዘብ አስተዳደር የሚባል ነገር የላቸውም። ገቢያቸውን አያሳውቁም። ከአመታዊ ገቢያቸው ከ60% በላይ የሚሆነው በሰነድ አይታወቅም። ከእውነተኛ ገቢው ተቀናሽ የሚደረገውና በገቢነት የሚታወቀው ከ30-40% አይበልጥም። ለዚያውም ከእውነተኛው ወጪ በላይ ሲጨመርበት ወጪው ይበዛና የወጪ ቀሪ ውጤቱ አነስተኛ ይሆናል። በመንግስት የሚያስገቡት የግብር መጠን እጅግ በጣም አነስተኛ ነው። የግል ትምህርት ቤቶች ወደ ዝርፊያ ተቋምነት ተለውጠዋል የሚባለውም ለዚህ ነው። በሌላ በኩል ላባቸውን ጠብ የሚያደርጉ መምህራን ከገቢ መቋደስ ቀርቶ ለገቢው ዋነኛ ምንጭ ለመሆናቸው እውቅና እንኳን አይሰጣቸውም። ጉልበታቸው ይመዘበራል፣ መብታቸው ይረገጣል። በዚህም የግል ትምህርት ቤቶች መምህራን ስራ ባካፋ ክፍያ በማንኪያ እየተባለ ይጠራል። የዛሬ የአዲስ አበባ የግል ትምህርት ቤቶች ትውልድ ገዳዮች ቢባሉ ስህተት አይሆንም። ከገቢያቸው በግብር መልክ ፈሰስ የሚያደርጉት ዜሮ ወይም ትንሽ በመሆኑ ዘራፊዎችም ናቸው። የትምህርት ስራቸው እንዳይገመገም በገንዘብ የሚደልሉ በመሆናቸው የሙስናው ተዋናዮች ናቸው። የምዘና ስርዓቱ በኩረጃ ላይ ያነጣጠረ በመሆኑ የተማሪዎቻቸው ውጤት በገንዘብ የተገኘ ሸቀጥ እንጂ በስራ የተገኘ አይደለም። በዚያውም ዲግሪ ወይም ዲፕሎማ ከቻይና ወይም በሀገር ቤት ካሉ ተመሳሳይ የግል ትምህርት ቤቶች በመግባት ይገዛሉ ሲሉ አሰፋ ደምሴ ከአዲስ አበባ ደብዳቤያቸውን አጠቃለዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? እኔ ትውልዴ አዲስ አበባ ነው። በዘመኑ አነጋገር የዘር ግንዴ ደግሞ ከወደ ትግራይ ይመዘዛል። ከአዲስ አበባ ዩኒቨርሲቲ ትምህርት እንዳጠናቀቁ የሥራ ቦታዬ ወደ ትግራይ እንዲሆን ብዙም አልከበደኝም ነበር። ህይወት በመቀሌ እንደኔ በአዲስ አበባ ተወልዶ ላደገ መራር ነው። የዘር ግንዴ ትግራይ ቢሆንም አስተዳደጌ ከህዋት አለማና ተግባር ብዙም ሊጣጣም የሚችል አይደለም። ብዙ መከራዎችን አይቻለሁ። በርካታ ተጽኖዎችም በህዋት ደርሰውብኛል። ነጻነቴ መገደቡ፣ የፈለጉትን ማንበብ መናገር አለመቻሌ ስነ ልቦናዬን ነጻ እንዳይሆን አድርጎታል። ስለኔ ይህንን ማለት ቻልኩ እንጂ አብዛኛው የትግራይ ህዝብ የኔን ስሜት ይጋራል። የመብት ገፋፊያችን የነጻነታችን ገደብ ጣይ የሆነው ደግሞ ከወደ አድዋ የፈለቀው የህዋት መሆኑ ጉዳይ ያሳፍረናል። የኢትዮጵያ ታሪክ ስነሳ ትግራይ ከታሪክ አሻራዎች ውስጥ በግንባር ቀደምትነት ተጠቃሽ መሆኗን ከታሪክ ሰነዶች አነበብኩ። እንደ ህዋት በኢትዮጵያ አንድነት ላይ የጥፋት ግርጃን የሰቀለ ቡድን ወይም መንግስት ከታሪክ አላነበብኩም፣ አልሰማሁም። በአፈ ታሪክ እንኳን ከዮዲት ጉዲት በስተቀር ጸረ ኢትዮጵያ የሆነና ህዝብን በህገ መንግስት ደረጃ የሚከፋፍል አላየውም። እርግጥ ነው ህወሓት ከ1983 ዓ.ም በፊት ለትግራይ ህዝብ ነጻነት የቆመ ለትግራይ ህዝብ መስዋዕትነት የከፈለ ድርጅት ነው። በብዙዎች ታማኝነት ነበረው። ህወሓት ኤርትራን ከኢትዮጵያ ነጻነት ወይስ ባርነት በሚል ምርጫ እንድትገነጠልና የህዝብ ለህዝብ ለጥላቻ እንዲሰፍን ሲያደርግ ኢትዮጵያንም የተፈጥሮ ባህር በር አልባ ሲያደርግ ከኢትዮጵያ ህዝብ እውቅና ውጪ የኢትዮጵያን መሬት ለሱዳን ሲሸጥ የሀገሪቱን ህዝብ በቋንቋ፣ በጎሳ፣ በሃይማኖት መከፋፈሉን ስራዬ ብሎ ሲያያዘው የትግራይ ጥርጣሬ አልገባውም። የወያኔ እኩይ ተግባር አልታዩትም፣ አልተከሰተለትም ማለት አይደለም። የትግራይ ወጣቶች መስዋዕትነት የከፈሉለት ትግል ጸረ ትግራይ ህዝብ ከሆነ እንጂ የትግራይን ህዝብ የጠቀመ እንዳልሆነ በተለይ ዛሬ ለብዙዎች ግልጽ እየሆነ መጥቷል። ልጁን ለህዋት የገበረ ወጣት ልጆቹ በሞቱለት ድርጅት ገዢዎች እየተገፋ ነው። እየተረገጠና እየተመዘበረ ነው። ትግራይም ሆነች ኢትዮጵያ ዛሬ ለህዋት ገዦች የቅንጦት ህይወት መቅጫ ሆናለች። በመቀሌ የሙስና ሰፈር ህንጻዎች፣ በመሃል ከተማው የተገነቡ ሰማይ ጠቀስ ህንጻዎች የህዋት ገዦች በእኛ ወንድሞች እና እህቶች ልጆች ደምና አጥንት የተገነቡ መሆናቸው ይሰማናል። ያሳዝነናል፣ ያስቆጨናል። የትግራይ ህዝብ ከወሎና ከጎንደር ወገኖቹ ጋር ታሪካዊ ባህላዊ ወንድማዊና እህታዊ ትስስር አለው። ይህንን የህዝብ ትስስር ወያኔ ለመበጣጠስ ከፍተኛ ጥረትን እያደረገ ይገኛል። የትግራይ ህዝብ ፍላጎት በሰላም በፍቅር የሚኖርባትን ኢትዮጵያን እንጂ የምንታረክባት፣ የምንጋጭባት፣ የምንዳማባት ኢትዮጵያን እንዳልሆነ ህዋቶች ሁሉ ተረዱልን እንላቸዋለን። የትግራይ ህዝብ በመሳሪያ ኃይል ታፍኖ ዝምታን ቢመርጥም ዝምታው የተሰበረለት ወዮላችሁ ህዋቶች፣ ወዮላችሁ የወያኔ ጋሻ ጃግሬዎች። መውደቃችሁ ላይቀር የትግራይን ህዝብ ከወገኖቹ ጋር አታጣሉት፣ አትከፋፍሉት በማለት ደብዳቤያቸውን ያደረሱን ሰለሞን ኃይለ ስላሴ ከመቀሌ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬ ይድረሳችሁ ላለው። በኢትዮጵያ አየር ላይ የሚናኙ የተለያየ ስም የተሰጣቸው የኤፍኤም ሬዲዮኖችና የቴሌቪዥን ጣቢያዎች እንደ ሐምሌ እንጉዳይ ተልተዋል። ሁሉም በሚባል መልኩ የተለያየ ስም የተሰጣቸው ፕሮግራማቸውና ዓላማቸው ወያኔን መዘመር ነው። የወያኔን ዲሞክራሲያዊነት፣ ሰላማዊነት፣ ልማታዊነት፣ ፍትሃዊነትና ኢትዮጵያዊነትን የሚሰብኩ ናቸው። የወያኔን እቅዶችና ዓላማዎችን እንደዚሁም የማጭበርበሪያ መንገዶችን የሚተልሙና ከግብ ለማድረስ የሚውተረተሩ ናቸው። ዳሩ ግን የኢትዮጵያ ህዝብ ዛሬ ለወያኔ መገናኛ ብዙሃን ጆሮ ዝግ ነው እንጂ። በየካቲት 26 2009 ዓመተ ምህረት እሁድ ዕለት በቀን 2 ጊዜ ጠዋት ከ4 ሰዓት እስከ 5 ሰዓትና ከምሽቱ 12 ሰዓት ጀምሮ ኢኤንኤን በተባለ ወያኔ ሰራሽ ቴሌቪዥን ጣቢያ ያስተላለፈውን ለአብነት መጥቀስ ይቻላል። የ2008 ዓመተ ምህረት የህዝብ አመጽ ወያኔን መከፋፈሉ፣ ማስበርገቡ፣ ማስጨነቁና ማሸበሩ ወያኔ ራሱ ሊክደው የማይችል እውነት መሆኑ ውሉ አድሯል። ወያኔ ግን ለተነሳው የህዝብ አመጽ በጎ ምላሽ ሊሰጥ እንደማይችል ተፈጥሯዊ ባህሪዎቹና የወሰዳቸው አረመኔያዊ ጭፍጨፋዎች ገሃድ ምስክሮች ናቸው። ወያኔ ከጭፍጨፋው በኋላ እየወሰደ ያለው እርምጃ ቢኖር በህዝብ የተለኮሰውንና እየተቀጣጠለ ያለውን የህዝብ አመጽን እንዴት ማክሸፍ ይቻላል፣ እንዴትስ ፋታ ማግኘት ይቻላል በሚሉ ሰንካላ ምክንያትና መፍትሄ መሰል ደባዎች ሲጠነሰስ መመልከት እየተቻለ ነው። ወያኔ በሀገር ቤት ከሚገኙና በህጋዊ መንገድ የተመዘገቡ ከሚላቸው ፓርቲዎች ጋር ውይይት አደርጋለሁ ብሎ ከሶስት ጊዜ በላይ ስብሰባዎች መደረጋቸውን እየነገረን ነው። ከውጪ መገናኛ ብዙሃንም እያደመጥን ነው። የዚህ የወያኔ ከተቃዋሚዎች ጋር እደራደራለሁ የሚል ከንቱ ጩኸት በእውን የታቀደ ሳይሆን የስልጣን እድሜ መግዣ መሆኑን መረዳት ተገቢ ነው። የድርድር ጥሪው የውሸት መሆኑን ከወያኔ ተፈጥሯዊ ባህሪ በተጨማሪ ከሰሞኑ እየፈጸማቸው ያሉ ጸረ ሰላም ተግባራትን መመልከት ይገባል። ከ40 ሺህ በላይ የሚገመቱ የፖለቲካ እስረኞች በየእስር ቤቱ ታጉረው የት እንዳሉ እንኳን እንዳይታወቅ እየተሰወሩ ባለበት ሁኔታ የወያኔ እደራደራለው ጥሪ ባለቤቱን ካልናቁ አጥሩን አይነቀንቁ አይነት ጥሪ ነው። በንቀት ላይ የተመሰረተ ወያኔ ለድርድር ዝግጁ ነን የሚል ጥሪ አስተላልፎ በስብሰባ አዳራሽ ውስጥ እያለ በአምቦ፣ በጎንደር፣ በሐረር፣ በጋምቤላና ወዘተ በርካታ ወገኖች በወያኔ አጋዚ ጦር ተገድለዋል፣ በርካቶችም ታስረዋል። ታዲያ ከአዲስ አበባ ድርድር ጎንደር አምቦ ሐረር ላይ ግድያና እስራት እንዴት ይጣጣማሉ? እንዴትስ ይታረቃሉ? ሊነሳ የሚገባው አብይ ጥያቄ ነው። ሌላው የወያኔ የማስነሳያ ድርድር ከንቱ ጩኸት ከሚያረጋግጥባቸው ማስረጃዎች ውስጥ የኢትዮጵያ ሕዝብ በሀገር ቤት 22 የሚደርሱ የወያኔ ተቃዋሚዎች መኖራቸውን እንደማያውቅ በእርግጠኝነት መናገር ይቻላል። የኢትዮጵያ ሕዝብ ወያኔን በመቃወሙ የማያውቃቸው በጣት የሚቆጠሩ መኖራቸው እንዳለ ሆኖ ከዚህ በተረፈ አብዛኞቹ የወያኔ ድርጎ ተከፋዮች የወያኔ ምንደኞች መሆናቸውን የማያውቅ ካለ ወያኔ ብቻ ነው። እነዚህ የወያኔ ድርጎ ተከፋይ ተቃዋሚ ምንደኞች በኢትዮጵያ ቀርቶ በአዲስ አበባ ከልጆቻቸውና ሚስቶቻቸው በስተቀር ከአስር ያለፈ አባላት የሌሏቸው ናቸው። የወያኔ ጫታ ይህ ነው። ደጋፊዎቹን ከተቃዋሚዎቹ ጋር አደባልቆ በድምጽ ብቻ የዚህ አይነት ውሳኔ ተላለፈ የሚል ድርጅታዊ ውሳኔ ለመጫን። ሌላው አስቂኝ ድራማ ተተውኗል። የድርድሩን ስብሰባ ማን ይምራው የሚል ድራማ ነበር። ድርድሩን ወያኔ ይምራው ለማለት ዘውትር ከወያኔ በሚሊዮን የሚቆጠር ምንዳ የሚከፈለው ፕሮፌሰር ነኝ ባይ አዛውንት መሽቀዳደሙና መስማማቱንም አድምጠናል። ይህ ፕሮፌሰር በሉኝ ባይ ከወጣትነት እስከ 70 ዓመት እድሜው በክህደት የመኖር ባህሪው ምሁራንን አትስደቡብን ለሚሉ በቂ ማረጋገጫ ነው። አዲስ አበባ ላይ የ70 ዓመት ሽማግሌ ያውም ዶክተር በሉኝ ባይ የኢትዮጵያውያንን ህዝብ ሲክድ በሆዱ ሲገዛ፣ በጎንደር የነበረውና ዶክተር ያልተባለ የ70 ዓመት አዛውንት እንብኝ ለሀገሬ እንብኝ ለወገኔ ብሎ መስዋዕትነትን መክፈሉን እየሰማን ነው። ዓለም ዝብርቅርቅ ይሏል። ይህ ነው ክህደት፣ እምነት፣ ውሸት፣ እውነት፣ ባንዳነት፣ ጀግንነት። ወያኔ ለድርድር ሂደት የመድረክ መሪነቱን መልቀቅ ያልፈለገው እንዴት ተደርጎ ወያኔ ስልጣኑን በድርድር ለህዝብ ይሰጣል ተብሎ ይታሰባል? በ26/6/2009 ዓመተ ምህረት በኢኤንኤን ቴሌቪዥን ኦዳ ፕሮግራም የቀረበውን ስብሰባ በመጀመሪያ እነማን ተሳተፉበት የሚለውን እንመልከት። የውይይቱ መሪ አማኑኤል ማሃሪ፣ የኦዳ ፕሮግራም አዘጋጅ፣ የውይይቱ ተሳታፊዎች የማነ ነጋሽ፣ ከሪፖርተር ጋዜጣ አብዱራህማን አህመዲ፣ የኢዴፓ አባልና የሁለት ጊዜ የፓርላማ ተመራጭ ፍሬው አበበ፣ የሰንደቅ ጋዜጣ አዘጋጅ ፍጹም ብርሃኔ፣ በማህበራዊ ሚዲያ ብሎገር የሆነው ገብሩ፣ ሁሉም በቀጥታ ሆኖ በተዘዋዋሪ የወያኔ አባላት ወይም ከፊሎቹ አገልጋዮች ናቸው። ከውይይታቸው በኋላ ያስቀመጧቸውን መደምደሚያዎችን እንመልከት። ለድርድሩ ቅድመ ሁኔታዎች መነሳት ያለባቸው ህገ መንግስቱን የተቀበሉ ተቃዋሚዎች ብቻ በድርድሩ ይሳተፉ፣ ከውጭ የሚገቡ ከሆነ ደግሞ መንግስትን ላጠፉት ጥፋት ይቅርታ ይጠይቁ፣ መንግስትም ምህረት ያደርግ። የድርድሩ ዓላማ ስርዓተ ለውጥ ላይ ያነጣጠረ ሳይሆን ማሻሻያዎችና ጥገናዊ ለውጦች ላይ ማተኮር አለበት ወዘተ የሚሉ ጭብጦች ተደምጠዋል። ይህ እንግዲህ ከወያኔ የተሰጠ መመሪያ መሆኑ ነው። ህሊና ቢሶች፣ የለውጥ ህግጋት ያልተረዱ ደናቁርቶች፣ ወደዱም ጠሉም የኢትዮጵያ ህዝብና ሀቀኛ ተቃዋሚዎች ለሀገራቸው ህልውና፣ ለመብትና ለነጻነታቸው በታገሉ ወያኔ ይቅርታ የሚጠይቁበት መንገድ ሊኖር አይችልም። ዝግ ነው። በተገላቢጦቹ ኢትዮጵያን ያፈረሰው፣ ህዝቧን የበደለው፣ ታሪኳን ያጎደፈው ወያኔ ተንበርክኮ ከህዝብ እግር ላይ ወድቆ ይቅርታ ይጠይቅ እንጂ። አስፋው ተክሌ ነኝ።
ሰላም ፍኖቶች፣ እንደምን ሰነበታችሁ? እንደው በዚህ ድብዳቤ በኩሌን ለሰንዘር በሚል ተደፋፈርኩ እንጂ የኔ አይነቱ ድብዳቤ እንኳን ለአድማጮቻችሁ ይጥማል በሚል ድፍረት በመታበይ አለመሆኑን አስቀድሜ ለመግለጽ ወዳለሁ። በሙያዬ መምህር ነኝ። በተደጋጋሚ የትምህርት ጥራት መውረድ ብሎም የትምህርት መቀበር እየተነገረ ነው። ትምህርት ሙሾ ሳይወርድለት ደረት ሳይደቃለት ተቀብሯል። በደቡብና በኦሮሞ አካባቢዎች አማርኛ ማንበብ ሳይችሉ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ብዙ ነው። አማርኛ በራዊ ቋንቋ ተብሎ በደቡብ በኦሮሞ እንዲሁም በሌሎች አካባቢዎች ተማሪዎች የአማርኛ ፊደል መቁጠር የሚጀምሩት ከአምስተኛ ክፍል መሆኑን ከያቅጣጫው ለስራ ፍለገሚ ወጡ ተማሪዎች ስማቸውን በአማርኛ መጻፍ ሲቸገሩ ሳስተውለው የመጪው ያገራችን እጣ ሳብሰለስለው ውስብስብ ይሆንብኛል። ብዙዎች ትምርታቸውን ሳይዘልቁ በአንደኛ ደረጃ አቋርጠው ገንዘብ ወደሚያገኙበት መስክ ይሰማራሉ። የሞያ ትምህርት የተባለውን ቢሆን እንጀራ ቆርሶ ለመብላት እያዳገተ ከሄደ ከርሟል። ተማሪዎች ክፍል ውስጥ እየተማሩ በጠኔ ተዘረፍልፈው ይወድቃሉ። ይህ ሁኔታ እኔ በማስተምርበት ሁለተኛ ደረጃ ትምህርት ቤት ብቻ መስሎኝ ነበር። በአዲስ አበባ በሁሉም የመንግስት ትምህርት ቤቶች በጠኔ መማሪያ ክፍል ውስጥ ተማሪዎች ሲወድቁ መምህራን ከኪሳቸው በማውጣት እንዲመገቡ ብናደርግም ሁኔታው ከመምህራን ቁጥጥር ውጪ እየሆነ ነው። ከዚህ ቀደም ግብረ ሰናይ ድርጅቶች እኔ ማስተምርበትን ትምህርት ቤት ጨምሮ ለተማሪዎች ከሁለተኛው መንፈቀ ዓመት ጀምሮ በቀን አንድ ጊዜ የምገባ አገልግሎት ይሰጡ ነበር። ከአምና ጀምሮ የሁኔታ በብዙ ትምህርት ቤቶች እንደተቋረጠ ሰምቻለሁ። ለዚህ ሁኔታ ወያኔ እየሰማ እንዳልሰማ እያየ እንዳላየ መሆኑ እኛን ብዙዎቹን መምህራን ቀድሞም ወያኔ ለእንዲህ ያለው በጎ ተግባር በቀጥም ባሪም እንደሌለው እናውቃለንና ወያኔን ይበልጥ እንድንጠላው አደረገን። እኔ ማስተምርበት ትምህርት ቤት ጥቂት የማይባሉ ልጃገረድ ተማሪዎች ገና ጠዋት በአንደኛው የትምህርት ክፍለ ጊዜ እንቅልፍ ጭልጥ አድርጎ ይወስዳቸዋል። ይህ ሁኔታ አንዴ ብቻ ሳይሆን የሚደጋገም ነው። እኔ መምህር ብቻ ሳልሆን እናትም በመሆኔ እነዚህ እንቅልፍ የሚያሰቃያቸውን ልጆች ለዚህ ዳረጋቸው ምን እንደሆነ ለማወቅ እያንዳንዳቸውን ሳነጋግራቸው የሰጡኝ መልሶች እንኳን አስተማሪነቴን መፈጠሬን እንዳማረር አደረገኝ። አንዳንዶቹ የሚኖሩበት ቤት አንድ ክፍል በመሆኑ እናት በወሲብ ንግድ ስለምታኖራቸው ለሊት ከስምንት ሰዓት እስከ 9 ሰዓት ከውጪ ከደጃፉ ላይ ቁጥጥ ብለው በብርዱ ሲለበለቡ ያድራሉ። እነዚህ ሁለተኛዎቹን ህይወት ወንድ ተማሪዎችም ይጋሩታል። የአዲስ አበባው የመንግስት ትምህርት ቤት ተማሪዎች እንዲህ በስቃይ በጭጋርና በጠኔ የተሰቃዩ መማር አይበለው ክፍል ቆይተው ይሄዳሉ። የሚገርመው ድሮ እኔ ተማሪ በነበርኩበት ወቅት አንድ በዘይት የተጠበሰ ብስኩት 25 ሳንቲም ነበር። አሁን ግን ጥራቱና ጣዕሙ እዚህ ግባ የማይሉት በቀረና ዘይት የተጠበሰ ብስኩት ከአራት እስከ 5 ብር ይሸጣል። ብዙዎቹ ተማሪዎች አዋጥተው አንድ ብስኩት ይገዙና 5 ቦታ ይቦጭቋታል። ይህ ሁሉ የወያኔ የእድገት በረከት መሆኑ ነው። ወያኔ እነዚህን ተማሪዎች የመመገብ ግዴታ ነበረበት፣ ግን አረመኔ አዙሮ ማያ አንገት የለውምና ሲሆን አይቻላውቅም። አንዱ ትምህርት ጥራት ሊያገኝ የሚችለው ፍትሃዊ በሆነ ሁኔታ ትምህርት ማሰራጨት ሲችል እንደሆነ አምናለሁ። አንዱ የፍትሃዊነት መገለጫው ምስኪን ተማሪዎችን ማስተማር ሲቻል እንደሆነም አምናለሁ። በዚህ ሳቢያ ሁሌም ሳስበው ይህች ሀገር በአጠቃላይ ፍትህ ሊናኝባት የሚችለው ወያኔ ተጠራርጎ ሲወገድ ብቻ ነው በሚለው ሐሳብ እስማማለሁ። ዘቢደር ከአዲስ ከተማ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ውድ ፍኖቶች፣ ላንዶር ያህል ለሚቆይ ስራ ከአዲስ አበባ ወደ መቀሌ ጉዞ እያደረኩ ነው። ምናልባትም ከመቀሌ ወደ አድዋ ሽሬም የምቀጥል ይመስለኛል። በተወሰኑና በመረጥኳቸው አካባቢዎች መዋል ማደርም ይኖርብኛል። ደብረ ብርሃን፣ ሸዋሮቢት፣ ከሚሴ፣ ኮምቦልቻ፣ ደሴ፣ ወልዲያ ጉዞ ላይ የተመለከትኳቸውን ሁኔታዎችን ባካፍላችሁ ምርጫዬ አድርጌያለሁ። ከላይ በጠቀስኳቸው ከተሞችና ዙሪያዎች የመከላከያና የአጋዚ ጦር እንዲሁም የፖሊስ ኃይል ስምሪቱ መጠኑና ብዛቱ ለተመለከተው የሰላም ቀጠና መሆኑ ቀርቶ የጦር ቀጠና ይመስላሉ። በሁሉም አካባቢዎች የገጠር አርሶ አደሮችንና የከተማ ነዋሪዎችን የመከላከያና የአጋዚ ጦር በብዛት ለመስፈር ምክንያቱን እንዲነግሩን አነጋግሬያቸዋለሁ። በአብዛኛው አካባቢዎች የመከላከያ ጦር በአካባቢያችን የሰፈረው እኛን ሊጠብቅ ወይ ሰላማችን ሊያረጋጋ ነው የሚል መልስ አለማግኘቴ ወያኔ ወዴት እየወሰደን ነው? ምንስ እያደረገን ነው? ወደሚል ጥያቄ እንድገባ አስገድዶኛል። ከሸዋሮቢት እስከ ኮምቦልቻ ባሉት አካባቢዎች ያነጋገርኳቸው የሰጡኝ ምላሽ ተመሳሳይ ነበር። የወያኔ ጦር በአካባቢያችን የሰፈረው ልጆቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን ሊሰልልና ሊገድል ነው የሚል ነው። የወያኔ ጦር ከሸዋሮቢት እስከ ኮምቦልቻ ባሉት አካባቢዎች ላይ የሰፈረው ወያኔ አጋዚ ጦር ሌላ ተልእኮ እንደሌለውም አበክረው ይናገራሉ። በክርስትናና እስልምና ሃይማኖት መካከል ግጭት እንዲነሳም ተክተው እየሰሩ ነው። ቤተክርስቲያናትን በማቃጠል የእስልምና አክራሪ ቡድኖች ያቃጠሉት መስጊዶችን ያቃጠሉና የክርስትናን ተከታዮች እንዳቃጠሉት በማስመሰል የውስጥ ለውስጥ ዘመቻቸውን እንደሚከፍቱም ይናገራሉ። በሌላ በኩል ከጆር እስከ ከሚሴ ባሉ አካባቢዎች ደግሞ በኦሮሞና በአማራ ህዝብ መካከል የጎሳ ግጭት እንዲነሳ የማይፈነቅሉት ድንጋይ የማይቆፍሩት ጉድጓድ የለም ይላሉ የአካባቢዎቹ ነዋሪዎች። ከዚህ በተጨማሪ በየቀኑ ወጣቶች፣ የመንግስት ሰራተኞች፣ ሌሎች ያናቸው ቀለም ያላማረ ዜጎች በአጋዚ ጦር ይገደላሉ፣ ይታሰራሉ፣ ይሰወራሉ። የሙታን አስከሬኖች በፉርሲና ከሚሴ አካባቢዎች በጅብ እየተበሉ ትርፍራፊያቸው መገኘቱ ከፍተኛ ግጭት በወያኔ ጦርና በህብረተሰቡ መካከል እየተከሰተ መሆኑን ብዙዎች ይናገራሉ። በደሴና በኮምቦልቻ ዙሪያም ተመሳሳይ የሆነ የወያኔ ጦር ወረራ በጋድ ይስተዋላል። የኮምቦልቻና ደሴ ዙሪያ ያሉ ወታደራዊ ገዥ ቦታዎች በሙሉ በአጋዚ ጦር ተጨናንቀዋል። በተለይ በምሽት ሁለቱም ከተሞች የድሮ ገጽታቸው ተለውጦ የተወረሩ ይመስላሉ። በደሴና በኮምቦልቻም የወያኔ ጦር በወጣቶችና ሌሎች የህብረተሰብ ክፍል ላይ ግድያን፣ እስራትን፣ ማስፈራራትን በስፋት ተያይዞታል። የማሸማቀቅና የስነ ልቦናን ስለል ተግባራትም የጦሩ መሰባሰብ ዋነኛ ተልእኮ ነው ይላሉ በሙያው ላይ የተሰማሩ የአካባቢያን ነዋሪዎች። በ6/05/2009 ዓ.ም ተመረተ ቦልዲያ ከተማ የሚደረገው ሸብረብ የሚያደርግ ጥበቃ ቀልቤን ሳበውና መከታተልን ቀጠልኩ። ቦልዲያ ተወልዶ ያደገው ሼክ መሐመድ አላመዲ በሀገሪቱ የወርቅና የተለያዩ ሀብቶች በመዝረፍ ካለም የሀብቶች የሀብታሞች ቁንጮ ወደ መድረስ የተቃረበው ሼክ አላሙዲን ቦልዲያ ሰራው ስቴዲየም ምርቃት ዕለት መሆኑን ተነገረኝ። ቦልዲያም ለወያኔ የአይን ቀለማቸው ያላማራቸው ወጣቶችን ማሰር ማፈንና የመሰወር ተግባር ከጎንደሩ የህዝብ አመጽ መከሰት ጀምሮ በስፋት እንደሚካሄድ የአካባቢው ነዋሪዎች ይናገራሉ። ወልዲያ በመብራት እጥረት ሳቢያ ሁለንተናዋ ስራዎቿ የተስተጓጎሉባት ከተማ ሆናለች። ውድ ፍኖቶች፣ በሚቀጥለው ሳምንት ደግሞ ከወልዲያ ወደ መቀሌ የማደርጉ ጉዞና የምመለከታቸውን ሁናቴዎች ሁሉ እንደምጽፍላችሁ ቃል ገባለሁ። ለዛሬው ልሰናበታችሁ። ደግሰው ጉልማ። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ውድ ፍኖቶች፣ ባለፈው ሳምንት ከአዲስ አበባ ተነስቼ እስከ ወልዲያ የታዘብኳቸውንና የተመለከትኳቸውን ሁኔታዎች ጽፌላችሁ ወልዲያ ላይ ትዝብቶቼን አቆሜ እንደነበር ይታወሳል። በወልዲያ ቆይታዬ ኃይለማርያም ደሳለኝ የቆቦና ጊኒያር የመስኖ ልማት ጉብኝትና የስቱዲዮ ምርቃትን ጎን ለጎን በመሆን ትዝብቶቼን ከትቤያለሁ። አላሙዲን ቦልዲያ ከተማ ያሰራው ስቴዲየም በስሙ ተሰይሟል። ስቴዲየሙ ካሉት በሮች ውስጥ አንዱ ደግሞ በዶክተር አረጋስም መሰየሙን ከተመለከትኩ በኋላ ጉዜን ቀጠልኩን። ትዝብቶችን ካላማጣ ኮረም፣ ካሸንጋይ ድረስ ባሉ ቦታዎች ከህዝብ የሚደመጡ ቅሬታዎች መረርና ከረር ያሉ መሆናቸውን ታዝቤያለሁ። አላማጣ ኮረምና ሸንጌ ሃይቅ ድረስ ከህዝብ የሰበሰብኳቸው የህዝብ ቅሬታዎች ከጎንደር የወልቃይት የሁመራ የጠለም ጥያቄዎች ጋር በእጅጉን ተመሳሳይ የሆኑ ናቸው። ከቆቦ አላማጣ አሸንጌ አካባቢ ድረስ ያለው መሬት ከወያኔ በፊት ራያና ቆቦ የሚል የአውራጃ ስምን ይዞ በወሎ ጠቅላይ ግዛት ስር ለረጅም ዘመናት ይተዳደር እንደነበር ብዙዎች ይናገራሉ። የሀገሪቱ ካርታም የሚያረጋግጠው ይህንኑ ነው። በዚህ አካባቢ ያነጋገርኳቸው ነዋሪዎች ወያኔ በ1983 ዓ.ም ከስልጣን ላይ እንደወጣ በወያኔ ካድሬዎች አማካይነት ወደ ትግራይ መካለላቸው ተነገራቸው እንጂ የህዝብ ፍላጎት የተጠየቀበት ወይም የመከረበት ጉዳይ እንዳልነበር በአጽንኦት ይናገራሉ። ለይስሙላ እንኳን ቢሆን ህዝብ መከረበት የሚል መሰረት የላቸውም ይላሉ። ነዋሪዎቹም የራያና ቆቦ አውራጃዎች ወደ ትግራይ መካለል ብቻ ሳይሆን ግዛታቸው ቆቦ እንደሚደርስም ጭምር ተነገረን ያካባቢ አሉ አንድ አዛውንት ጣታቸውን ወደ እርሻ ማሳዎቹ እየጠቆሙ። ዛሬ እንደሚታየው ሳይሆን የማሽላውና የጤፉ ምርት ባውድማው ላይ ሲቆለል እነዛ ምታያቸውን ትላልቅ ቤቶችን የሚያክል ከፍታ መጠን ነበረው አሉ። ወያኔም እኛን ወደ ትግራይ የከለለበት ዋንኛ ምክንያት የኢኮኖሚ ጠቀሜታን ከግምት ውስጥ አስገብቶ ነው አሉኝ በመሬት። ዛሬ ግን የመሬት ጥረቱ ብቻ ሳይሆን ድርቁም በተደጋጋሚ እያጠቃን ነው። ለምሳሌ አምና በ2008 ዓ.ም ብረት በሀገሪቱ ውስጥ ከፍተኛ በድርቅ ከተጎዱ አካባቢዎች ውስጥ ተጠቃሾች ነን። ከብቶቻችን አልቋል። ህፃናትና አቅመ ደካሞች ተጎድተዋል። የሞተው የሰው ቁጥር ቀላል የሚባል አልነበረም። እኛ የምንበላው የምንጠጣው ስናጣ ስደት እንኳን እንዳንሄድ የትግራይ ክልል ማን ልታጋልጡ ነው ብሎ ከለከለን አሉ። እንዲያውም አሉ እኛ አዛውንት በትከሻው ላይ ከረጢት ቢጤ ተሸክሞ ከቤት የሚወጣ ወዴት ልትሄድ ነው እየተባለ ለስር እስከ መዳረግ ደርሶ እንደነበር አጫወቱን። ኮረም ላይ ለትንሽ ጊዜ ቆይታ አድርጌ ነበር። ከኮረም በስተደቡብ ምስራቅ አቅጣጫ ያለው ወፍላ ወረዳ ዋጋ ወረዳ እየተባለ ይጠራ የነበር አንድ ወረዳ ሲሆን ይህ ወረዳም እንደ ራያና ቆምባ ወረዳ ካለምንም ምክክር ወይም ስምምነት ወደ ትግራይ ክልል በግዳጅ የተከለለ ወረዳ መሆኑን በመሬት ይናገራሉ። ከኮረም ተነስቼ ጉዞዬን የራያና ዘቦ እየተባለ ይጠራ የነበረው ወረዳውና ከተማው ደወነቹ ማይጮ አመራው። ከማይጮ ከተማ ባደረጉት ቆይታዬ ህብረተሰቡ ከመሃል ሀገር ለመጣ ሰው የሚደብቀው ወያኔ ሚስጥር እንደሌለ ማስተዋል ይቻላል። ከመሃል ሀገር ከሄደ እንግዳ ጋር የሚያደርጉ ውይይት ከወያኔ ጆሮ እንደማይደርስ በእርግጠኝነት ይናገራሉ። ወያኔ በ1983 ዓ.ም አዲስ አበባ ሲደርስ ህዝቡ ባላማውና በተግባሩ በተቃውሞ እንደተቀበለው እናውቃለን። በዛን ጊዜ እኛ ወያኔ ሳናውቅ ወደነው ስለነበር የመሃል ሀገርንም ህዝብ ሳናውቅ አልተነው ነበር አለኝ አንድ ያነጋገርኩት ጎልማሳ። እኔም ቀጥል በማድረግ ዛሬስ ወያኔና ተውድቱም እንዴ የሚል ጥያቄ አቀረብኩለት። ወያኔን ብንጠላው ወዴት እንዳለን? እነሱ ዛሬ መንግስት ናቸው። ጠበንጃ ገንዘቡ የስለላ መረቡ ሁሉ በእጃቸው ነው። ቀን እስኪወጣ ብለን አጎንብሰን ተገዛንላቸው እየጠላናቸው አለኝ ጎልማሳው። ቀጥል በማድረግ ለምን እንደሚጠሏቸው ጠየቁት። የራያና ዘቦን ህዝብ ወደ ትግራይ ክልል ያደረጉት እንጂ ለህዝብ ከበሬታ የላቸው ይንቁታል። ዘወትር በጥርጣሪያን ይመለከቱታል። ውድ ፈነቶች ጉዞዬ ወደ መቀሌ ይቀጥላል። የመቀሌ ጉዞዬንና ትዝብቶችን በሚቀጥለው ሳምንት ይዤላችሁ ቀርባለሁ። በመጨረሻም ከሁለት ቀናት በኋላ የሚከበሩን የጥምቀት በዓልን በክልል ደረጃ ለማከበር ሽር ጉድ እያለች መሆኗንም ላስታውሳችሁ። ደግሰው ጉልማ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ውድ ፍኖቶች ባለፈው ሳምንት ካላማጣ ኮረም ማጨው አካባቢዎች ላይ የተመለከትኳቸውን ትዝብቶች ያንዳንድ ነዋሪዎችን አስተያየት ልኬላችሁ ነበር። ደብዳቤን ከወደዳችኋት ይኸው ዛሬ ደግሞ ስለ መቀሌ ከተማና የነዋሪዎች ሁኔታ በጥቂቱ ላውራላችሁ። ወደ መቀሌ ከመድረሴ በፊት መቀሌ ከተማ ነዋሪ በሆኑ ጓደኞቼን እንድጠብቁኝ መገናኛ ቦታም ተቀጣጥረን ጉዞዬን ቀጠልኩ። ጓደኞቼም ከቀጠሮ ቦታ ቀድሞ ተጠብቁኝ። የፍቅር ሰላምታችን ከተለዋወጥን በኋላ ወደ አዘጋጁልኝ ማረፊያ ቦታ ወሰዱኝ። ከቀኑ 11 ሰዓት ላይ ወጣ ብለን ዘና ማለት እንደምችል ከነገሩኝ በኋላ ከስምምነት ደረስን። ጓደኞቼ ዘናን በልብለው ይወሰዱኝ አዱሊስ ሆቴል ይባላል። የሆቴል መጠሪያው አዱሊስ ይሁን እንጂ አብዛኛው ሰው የሚጠራው ክልል 14 ይያለ ነው። አዲስ አበባ ለማለት ነው። ለምን ክልል 14 እንደተባለ ስጠይቃቸው አንድ ጓደኛዬ በሆቴሉ በአብዛኛው የሚስተናገዱት ከአዲስ አበባና ከሌሎች የመሃል ሀገር የሚመጡ ሰዎች ስለሆኑ ነው አለኝ። ሌላ ጓደኛዬ ደግሞ ነጻነት ያለበት ለማለት ነው አለኝ። እንዴት አልኩት። የመቀሌ ነዋሪ አዲስ አበባን በአንጻራዊነት አዲስ አበባ ላይ ነጻነት አለ ብሎ ያስባል። የአዲስ አበባ ሰዎች ከአዱሊስ ገብተው ሲዝናኑ እንደ መቀሌው ነዋሪ ሳይሸማቀቁ በነጻነት ስለሚያወሩ ነጻ ድምጽ ይሰማበታል። የውያኔ ጆሮ ጠባቂዎች ቁጥር ከሌሎች ሆቴሎች በአንጻራዊነት አነስተኛ ነው። ቢመጡም በቀላሉ ይለያሉ። በአጋጣሚ ሲመጡም ህዝብ የነሱን መምጣት ለማያውቋቸው በሚስጥር ባስቸኳይ ስለሚያስተላልፉባቸው ሌሎችም ሁሉ ጸጥ ሲሉ ጆሮዎቹ አፍሮቶ ሊወጣሉ አለን። በመቀጠልም ለጓደኞች ያነሳውባቸው ጥያቄ መቀሌ በሚያማምሩ ሰማይ ተቀስ ህንጻዎች የተሞላችሁ ከተማ ነች አልኳቸው። አንዱ ይህን ስለው ደም ሁሉ ሲለዋወጥ ታየኝ፣ ተናዷል። ቀጠል አድርጎም አው ለእናንተና ሌሎች የመቀሌ ምስጢራዊ ገጽታዎች በደንብ ለማያውቁ መቀሌ በውብ ህንጻዎች ተሞልታለች። ለኛ ለመቀሌ ነዋሪዎች ግን የመቀሌ ሰማይ ጠቀስ ህንጻዎችና የሚያማምሩ ቪላዎች ባይናቸው ቁጥር ባየናቸው በተመለከትናቸው ጊዜ ህመሞቻችን ቁስሎቻችን ሆነው ይሰሙናል። እነዚህ የሚያማምሩ ሰማይ ጠቀስ ህንጻዎች ሁሉ የወያኔ ባለስልጣኖች ወይም ዘመዶቻቸው ወይም ጋብቾቻቸው ወይም ልጆቻቸው ወዘተ ናቸው። ሁሉም በእኛ ድንነት ላይ የተገነቡ የደም ህንጻዎች ናቸው። በሌላ በኩል ከውጭ ለሚመለከታቸው ለኛ ለብዙሃኑ የትግራይ ተወላጆች መሰደቢያዎቻችን ናቸው። በአንድ የአዲስ አበባ የትግራይ ተወላጅ ባለሀብት ተብዬ ወደ አሰራ ሆቴል አናት ላይ በማግስቱ ጠዋት አወጡኝና ከተማውን በሙሉ አስጎበኙኝ። በዚህ ባለሀብት ህንጻ አናት ላይ ሆኖ መቀሌ ሙሉ በሙሉ በእይታ መቆጣጠር ስለሚቻል በእጃቸው ያውልህ ያ የምታየው ህንጻ የታጋይ ከሌ ነው፣ ያኛው ደግሞ የታጋይ ከሌ ሚስት ቤተሰቦች ህንጻ ነው፣ ያኛው የታጋይ ከሌ ወንድም፣ የከሌ አባት፣ የከሌ አጎት፣ አክስቤት ወዘተ ይያሉ አሳዩኝ። እውነትም መቀሌ የህመም የህሊና ቁስል ከተማ መሆኗን አመላከቱኝ። በአዲስ አበባ ነዋሪ የሆነ የትግራይ ተወላጅ የሆነ ባለሀብት በመቀሌና በሌሎች የትግራይ ከተሞች ህንጻ ያልሰራ የለም። ይህ ደግሞ የወያኔ አጥፊ ቅስቀሳ ውጤት መሆኑንም ደጋግሞ ነገሩኝ። ከ1983 ዓ.ም ተመረጀ ጀምሮ ወያኔ የሚሰጠው ቅስቀሳ እኛ በስልጣን ከሌለን ከዚህ ስለማያስቀምጧችሁ መሸሻ የሚሆን ቤት በትግራይ ስሩ የሚል ቅስቀሳ ጠንከር ያለ ተጽኖም ስለሚያሳድር መሆኑን ነገሩኝ። የነሱ ባለስልጣኖችና ዘመዶቻቸው ህይወት ከዚህ ደረጃ ላይ ሲደርስ የህዝቡ ህይወት ወዴት ደርሷል አልኳቸው። አንዱ ጓደኛዬ ዳሉል ወይም ደንከል ደርሷል አለኝ። ምን ማለት ነው አልገባኝም አልኩት። እንደ ኮባር ወይም ጀንከል፣ ሰርጉዴ፣ ከውታ ከዜሮ በታች ወርዷል። የአብዛኛው የትግራይ ህዝብ ህይወት ከደሃም ደሃም ይባል ነው። የትግራይ ህዝብና የመቀሌ ህዝብ በውሃ ጥም እየተቃጠለ ነው። በመቀሌ ውሃ የለም። የአንድ ጀሪካን ውሃ ዋጋ እንደ ወርቅ ዋጋ በየዕለቱ እየጨመረ ነው። የጀሪካኖች ሰልፍ እጅግ የረዘመ ነው። መቀሌ በመብራት መቆራረጥ ትሰቃያለች። ሰልፈኛ ጀሪካዎችን እረ የውሃ ያለ ይላሉ። የኑሮ ውድነት የመቀሌ ከተማ ብዙሃን ነዋሪ አጠውልገውታል። የመልካም አስተዳደር እጦት፣ የሙስና ስር ሰደድ መሆን፣ የባዕድ ኃይል ወረራ፣ የወጣቶች ስራ አጥነት፣ ሴተኛ አዳሪነት ወዘተ የመቀሌ ከተማ ብዙሃን ህዝብ መቅሰፍቶች ናቸው። በእርግጥ የትግራይና የመቀሌ ህዝብ በችግር እየማቀቀ ያለ የመቀሌ ዩኒቨርሲቲ ከሰሞኑ ሳተላይት እናመጥቃለን እያሉ ሲደነፉ ይደመጣል። የዚህ ስራ ደጋፊ የሆኑ የወያኔ ባለስልጣንም የመለስ ስፔስ ቴክኖሎጂ የመለስ ራይ እየተባለ እንደተሰየመም ዩኒቨርሲቲው ማህበረሰብ በሰፊው እየተነገረ ነው። የነዚህ ጀብደኛ ቅዶችና የወያኔ ገዢዎች የምዝበራ መርቦች አስከፊ የሆነ መምጣት የኪሳራው ከፋይ ደሃውስ ቢሆነ የመምጣት ደረጃ አስከፊ የሆነ መጥቷል። በመቀሌ አስከፊ ከሆኑ ችግሮች ውስጥ የቤት የውሃ የመብራት አቅርቦት እጥረቶች ተጠቃሾች ናቸው። በተለይ ለቤት መስሪያ የሚሆን ቦታ ለማግኘት በቅድሚያ ከ53000 ብር በላይ በደደቢት የፋይናንስ ተቋም ገቢ ማድረግ የወያኔ ቅድመ ትዕዛዝ መሆኑ ጉዳይ ብዙዎችን አሳዝኗል፣ አስቆጥቷል። ውድ ፍኖቶች፣ በመቀሌና ዙሪያ የሚታዩ ችግሮችን ዘርዝሮ መጨረስ ይከብዳል። ከሞላ ጎደል ያየዋቸውን ከህዝብ የሰበሰብኳቸውን እነዚህን ይመስላሉ። በሚቀጥለው ሳምንት የአዲግራት ቆይታዬን እልክላችኋለሁ። ቻሪክ ጠመን ደግሰው ጉልማ ከመቀሌ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም በተለያዩ ቦታዎች ላላችሁ የፕሮግራሙ ተከታታዮች ለሁላችሁም ሰላምና ጤናን እመኝላችኋለሁ። በሌለ ሰላም ሰላም ከየት ይገኛል ብላችሁ ብትጠይቁኝ ለጊዜው የታጣና የሌለ ሰላም በኢትዮጵያ ሕዝብ ጽኑ ትግል እንደሚገኝ ስለማልጠራጠር ነው። በዚህ መንደርደሪያ ደብዳቤያቸውን የጀመሩት ኑርልኝ ከአዲስ አበባ ናቸው። ሰሞኑን ተቀምጦ በጉዞም ሆነ በስራ ቦታ ዙሪያውን ለማወቅና ለመቆጣጠር ግላዊ ቅኝት ማድረግ ጥሩ ልምድ ነው። በተለይ ወያኔ ሁሉን ለመቆጣጠር በየቀኑ በብዙ ሚሊዮን ብር ወጪ የሰዎችን ምንነትና ተግባር ለማወቅ ጆሮ ጠቢዎቹን በስፋት ባሰማራበት ወቅት የዚህ አይነቱ ልምድ እጅግ ጠቃሚ ይሆናል። በዚሁ የተለመደ ተግባሬ በአዲስ አበባ በሚገኙ የተለያዩ አካባቢዎች አዳዲስ መጤ የትግራይ ተወላጅ የሆኑ ወጣቶችን መመልከት ተደጋግመብኝ። የካ አባዲና ቱሉ ዲምቱ የሚባሉ አዳዲስ የኮንዶሚኒየም መኖሪያዎችን ተከራዮችን በብዛት እነዚህ ወጣቶች ሆነዋል። በየበረንዳው ጥግ የጀበና ቡና ሻጮች እነሱ በስተዋል። በየጎዳናው ተዘዋዋሪዎቹ እነዚህ ወጣቶች ናቸው። በ1997 ዓ.ም ምርጫ ዋዜማና በምርጫው ማግስት በርካታ የትግራይ ተወላጅ የሆኑ ወጣቶች ከተማዋን አጥለቅልቀዋት ነበር። በተለያዩ የመንግስት መስሪያ ቤቶች ተበትነው እንደነበርም ይታወሳል። የዛሬውስ የትግራይ ወጣቶች ወደ አዲስ አበባ በገፍ መፍለስ መንስኤው ምንድነው? ለምን ዛሬ ተመረጠ? እንደተለመደው ለወያኔ የስለላና ሌሎች ተግባራትን ለማከናወን ነው ወይስ የዛሬው ለየት ያለ ተልእኮ አለው? ወዘተ የሚሉትን ጥያቄዎች ማንሳት ወቅታዊም ተገቢም ነው። ሚስትሩ እንዲህ ነው። በ2010 ዓ.ም ተመረጠ ወያኔ የህዝብ ቆጠራ ስራ ለማካሄድ መወሰኑ ይፋ ሆኗል። መግለጫም ሰጥቷል። ወያኔ በአዲስ አበባ ከተማ በብሔረሰብ ስብጥር የትግርኛ ተናጋሪዎች ቁጥር ወደ 3ኛነት ደረጃ እንዲመጣ ባለፉት የህዝብ ቆጠራ ተግባራት ወቅት ከፍተኛ የሆነ የወንጀል ተግባር እንደፈጸመ በቂ ማረጋገጫዎች አሉ። በዚህም የጉራግኛ ተናጋሪውን ቁጥር ለመብለጥ በትግርኛ ተናጋሪው ላይ የቁጥር ጭማሪ መደረጉ ይታወሳል። በሌላ በኩል ከጉራግኛ ተናጋሪው ላይ የቁጥር ቅናሽ ተደርጎም ነበር። ባለፈው የወያኔ የህዝብ ቆጠራ ውጤት ላይ የአማራውን ህዝብ ማን ነው የፈጀው እስኪባል ድረስ በአዲስ አበባና በአማራ ክልል ቁጥሩ እንዲቀንስ ተደርጓል። ይህ ከፍተኛ የሆነ የህዝብ ቅነሳ ተግባር በወያኔ በራሱ ምክር ቤት ለውይይት ቀርቦ በከፍተኛ ጭቅጭቅ መቋጨቱም ይታወሳል። የተወደዳችሁ የፍኖት አዘጋጆች፣ የአንድ ሀገር የህዝብ ቆጠራ ስራ አስተማማኝና እርግጠኛ የስነ ህዝብ መረጃን በመስጠት ቀዳሚው የመረጃ ምንጭ ነው። የህዝብ ቆጠራ መረጃዎች አስተማማኝ እርግጠኛ የሆኑ ዘንድ በዴሞክራሲና በፍትህ የሚያምን መንግስት ቢመራውና ሊያስተዳድረው የቆጠራ ስራው ስነ ምግባር ግድ ይላል። በጥንቃቄና በፍትህ በተከናወነ ቆጠራ የሚገኙ የስነ ህዝብ መረጃዎች ለሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እቅዶች የመሰረት ድንጋይ ናቸው። ፍትሃዊ ለሆነ የፖለቲካ ስልጣን ክፍፍል ዋልታና ማገር ናቸው። ለፍትሃዊ የሀብትና የመሰረተ ልማቶች ክፍፍልና ስርጭቶች የሚጫወቱት ሚናም ከፍተኛ ነው። የህዝብ እድገትንና የኢኮኖሚ እድገት ሚዛን ጠባቂ የሆኑ መፍትሄዎችን ማፍለቂያ መሳሪያዎችም ናቸው። የጥናትና ምርምር መነሻና የድምዳሜ መሰረቶችም ናቸው። ለህፃናትና ወጣቶች ዕውቀት ማበልጸጊያ በመሆን የውቀት ምንጭ ሆነውም ያገለግላሉ። በሌላ በኩል እንደ ኢትዮጵያ በጎጠኞችና ዘረኞች ስር ለወደቀች ሀገር ደግሞ የህዝብ ቆጠራ ተግባር የሚከናወነው የጎሳና የዘር ዓላማን ለማራመጃ ተግባር ሊውሉ እንደሚችሉ ለማወቅ ምርምርን አይጠይቅም። የሚገኙ ውጤቶችም አስተማማኝም እርግጠኛም ሊሆኑ አይችሉም። መረጃዎቹ ለገዢው ቡድን ጥቅም ማስጠበቂያ እንዲሆኑ ተደርገው ስለሚዘጋጁ የተሳሳቱና እርግጠኝነት የሌላቸው ይሆናሉ። በትምህርት ሚኒስቴር ለመማሪያነት በተዘጋጁ የጂኦግራፊ፣ የኢኮኖሚክስ፣ የቢዝነስ፣ የስነ ዜጋ ወዘተ መጽሐፍት ላይ የተቀመጡ የስነ ህዝብና የኢኮኖሚ መረጃዎች በሙሉ የውሸት ክምሮች ናቸው። እነዚህን የውሸት ክምር መረጃዎች ቢያንስ በእነዚህ የትምህርት ዘርፎች የተሰማሩ መምህራን በትክክል ይረዷቸዋል የሚል እምነት አለ። አብዛኞቹ ርካሽ የፖለቲካ ፍጆታን ለማግኘት የተከመሩ ውሸቶች ናቸው። በህፃናትና በእናቶች ሞት ላይ ከፍተኛ ቅናሽ አምጥተናል በማለት የተደረቱ ውሸቶችን በመማሪያ መጽሐፍት ላይ መደረጉ ከስህተትም በላይ ወንጀል ነው። በጎሰኞችና ዘረኞች ቁጥጥር የሚካሄድ የህዝብ ቆጠራ ውጤት ከዘር ፍጅት ያልተለየ ተግባር እንደሚፈጸምበት መረዳትም ተገቢ ነው። ባለፈው የወያኒ የህዝብ ቆጠራ ስራ ላይ የታየው በአዲስ አበባ የጉራጌና የአማራን ህዝብ ቅናሽ መታየት የዘር ማጥፋት ወንጀል ነው። ወያኒ ቀጣይ የዘር ማጥፋት ተግባሩን ለማድረግ በ2010 የህዝብ ቆጠራ ተግባር ዝግጅቱን ከዛሬው መጀመሩን መረዳት ተገቢ ነው። የአዲስ አበባ ከተማን በትግርኛ ተናጋሪዎች ለማጥለቅለቅ ዘመቻው ጦፏል። በቆጠራው ስራ ላይ ተሳታፊ የሚሆኑት እነዚህ ወጣቶች የመሆናቸው ሚስጥርም እያፈተለከ ወጥቷል። በሚቀጥለው አመት በሚደረገው የወያኔ የህዝብ ቆጠራ ውጤት ቀጣይ የወያኔ የዘር ማጥፋት ወንጀል መሆኑን ቀድሞ በመረዳት ለማክሸፍ ከወዲሁ ዝግጅት ማድረግ ይጠቅማል የሚል አስተያየት አስተላልፉልኝ ሲሉ ኖርልኝ ከአዲስ አበባ ደብዳቤያቸውን አጠቃለዋል። እኛም ዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠናቅቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን። በእናት ላይ ሞግዚት ከዘለዳው ኑሮን የሚጠላ ኑሮውን ይገፋል፣ ሞትን የሚጠላ ሞትን ይደግፋል። ፍቅር በራሱ ኃይል መውደድን ሲወደው ጥላቻን ከጎኑ በእጁ ጨብጦ ነው። መውደድ ጨክኖበት ገፍትሮ ሲጥለው አፍቃሪ ይሆናል ፍቅር ለሚጠላው። ያፈቀረን ንቆ የጠላን የሚያፈቅር እንደ ፍቅር ድንፈፍ ከቶ የለም ባገር። የማያገኘውን ሲከጅለው ኖሮ ያገኘውን ጠልቶ ካጠገቡ አኑሮ ይናውዛል ላይኑ ያያል ተንሸዋሮ። ይመጣና አዲሱ ፍቅር ፍቅር ባይ ዘመን ያጅነውና ያለፈን ሳያይ ታሪክን ሳይሰማ ሁኔታን ሳያጤን ዳግም እንደገና ይላል እኔን እኔን። ያፈቀሩት ሲገድል እንዳለው ገሞራው እርግጥ ነው መሞቱ ሰካራም ባልኮሉ ወዶት ፉት ባለው። ገንዘብ የወደደ ከነፍሱ አስበልጦ ባይኑ እንደዞረበት ይሞታል አንጋጦ። ለጥቃት የማይቆም የማይጎፈን ነው ቢኖርም ቢሞትም ድንጋይ ሸክም ቻይ ነው። ተጨማሪ የሚሻ በእናት ላይ ሞግዚት ሳይገባው ይሞታል የሰው ሰውነት።